እንቀጥላለን። ዛሬ ደግሞ ምንማረው ስለ ጋብቻ ነው። እግዚአብሔር በሕዝቡ መሃል ሲካሄድ የነበረውን ጋብቻ አይቶ በጣም በጣም እንዳዘነ ልቡ እንዳዘነ ያዘነበትን ምክንያት ዛሬ እንመለከታለን። ስለዚህ ወደ መልእክቱ ከመግባቴ በፊት ሚልኪያስ ምዕራፍ 2 እዚህ እንደተጻፈው አውጡና ሚልኪያስ ምዕራፍ 2 ከቁጥር 10 እስከ መጨረሻው ድረስ ያለውን እናነባለን። ምናልባት ዛሬ ደግሞ ሚልኪያስ ምዕራፍ 2ን እንጨርስ ይሆናል። በጌታ ስም አነባዋለሁ። ሚልኪያስ ምዕራፍ 2 ቁጥር 10 ጀምሮ፣ ለሁላችን አንድ አባት ያለን አይደለንምን? አንድ አምላክስ የፈጠረን አይደለምን? የአባቶቻችንን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን? እግዚአብሔር የወደደውን መቅደስ ይሁዳ አርክሷልና የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷልና ይሁዳ አታሏል። በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውንና የሚመልሰውን ለሰራዊትም ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ድንኳን ያጠፋል። ይህንም ደግሞ አድርጋችኋል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችኋል። ሚስት ባልንጀራህና የቃል ኪዳን ሚስት ሆና ሳለች እርሷን አታልሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድን ነው? ፈሪሃ እግዚአብሔር ያለው ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። እግዚአብሔርን በቃላችሁ አታክታችኋል። እናንተም ያታከት ነው በምንድን ነው ብላችኋል። ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ መልካም ነው፣ እርሱም በእነርሱ ደስ ይለዋል። ወይስ የፍርድ አምላክ ወዴት አለ በማለታችሁ። ጌታ እግዚአብሔር ምስጋና ለአንተ ይሁን። ዛሬ ማታ እንደገና በፊትህ ስለሰበሰብከን፣ ሕያው ቃልህን ስለሰጠህን ጌታ ሆይ እናከብረሃለን፣ እናመሰግንሃለን። አንዳችንም አንተ ፊት ለመቅረብ ተገቢ አይደለንም። በክርስቶስ ኢየሱስ ደም እንድትሸፍነን እንጸልያለን፣ እንለምናለን። እነሆ ጌታ ሆይ እኛ ማንረባ መሆናችን እናያለን። አንተ ግን አውጥተህ ስለማትጥለን ስለማታስወግደን ከፊትህ ምስጋና ላንተ ይሁን። በፍቅር ዓይን ስለምታይን በክርስቶስ ኢየሱስ ደም ሸፍነህ ጻድቃን ስለምትለን እናመሰግናለን። መንፈስ ቅዱስ ሆይ ና አስተምረን። ይህ ምሽት ደግሞ ከምን ጊዜ የሚበልጥ የተባረከ ይሁን በጌታ በኢየሱስ ስም አሜን። እስራኤል እግዚአብሔርን ያላከበረችበት አንደኛው ሌላው ጉዳይ ሰሞኑን በካህናት ላይ እግዚአብሔር ከነበረው ቅሬታዎች ሌላ አሁን ደግሞ ያዘነበት የጋብቻን ጉዳይ በሕዝቡ መካከል ሲመለከት ነው። ይህ ዛሬም በሙላት በብዛት ያለ ስለሆነ ይህንን ችግር ልንመለከተው ያስፈልጋል። በዓለም ውስጥ ያሉት ሰዎች መጽሐፍ ቅዱሱን እንደኛ ማነቡት ማጠኑት ስለ ክርስትናም ሕይወት ግድ የሌላቸው ሰዎች በተለይ በዚህ በምዕራቡ ሀገር ሲጋቡ 50% ይፋታሉ ይባላል። ይሄ ያለ ስታቲስቲክስ ነው። 50% ቤተ ክርስቲያንም ውስጥ ያሉት ሰዎች ሲጠና ከዓለም ምንም አይለይም። ግማሽ በግማሽ እኛም እንደነሱ ቤተ ክርስቲያን ውስጥ 50% እንፋታለን። ልዩነት የለም ማለት ነው። ሚልኪያስ መልእክቱን ሲጀምር የእግዚአብሔር ቃል ሸክም ብሎ ጠቅሶታል። እግዚአብሔር ቃል ሸክም እውነትም ለዚህ ለነቢይ የተሰጠው መልእክት ትልቅ ሸክም ነበር። የሚከብድ እግዚአብሔርን የሚከብደው ነገር እኛን ሊከብደን ያስፈልጋል። የአምልኮ የመበላሸት ጉዳይ፣ የካህናት አገልግሎት የመበላሸት ጉዳይ፣ አሁን ደግሞ ዛሬ የምንመለከተው የጋብቻ መላላት ጉዳይ፣ ይህ ከባድ ሸክም ነው። ለአንድም ሰው ሸክም ነው፣ ለቤተሰብ ሸክም ነው፣ ለቤተ ዘመድ ሸክም ነው፣ ለእግዚአብሔር ሰዎችም ሸክም ሊሆን ይገባል። ለእግዚአብሔርም ልብ የትልቅ ሸክም ነው። ስለዚህ ነው የእግዚአብሔር ቃል ሸክም ብሎ ምዕራፍ አንድ ላይ በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይለዋል ነቢዩ። ትንሽ ለጋብቻ መሰረታዊ ነገር ልነግራችሁ ፈልጋለሁ። መሰረታዊ የሆነ ይኸውም ጋብቻ የተመሰረተው በስላሴ አምሳያ ነው። ይህን ልብ እንድትሉ ፈልጋለሁ። እግዚአብሔር በዘፍጥረት ምዕራፍ አንድ ከቁጥር 6 ጀምሮ እንዲህ ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህርን አሶችና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም፣ የባህርን አሶችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። በመልካችን በምሳሌያችን እንፍጠር ይልና ሰውን በመልኩ በምሳሌው በአምሳያው ፈጠረ ይልና ወንድና ሴት አድርጎ ፈጠራቸው። ጋብቻ የስላሴ አምሳያ ነው። የመጀመሪያው ህብረት፣ የመጀመሪያው ኮሚዩኒቲ የመጀመሪያው ቤተሰብ ስላሴዎች ናቸው። አብ ወልድ መንፈስ ቅዱስ። ያንን እንዲያንጸባርቅ ያንን ሪፍሌክት እንዲያደርግ እግዚአብሔር ባልና ሚስትን ፈጠረ። ስለዚህ በብዙ ነገር የባልና ሚስት ጉዳይ ከስላሴ ጋር ይመሳሰላል። በመልኩ በአምሳያው ነው የተፈጠርነው፣ ለህብረት ነው የተፈጠርነው። የእግዚአብሔር ምስል ማፍቀር ነው። ባልና ሚስትም ይፋቀራሉ። የእግዚአብሔር ፍቅር መቀደስ ነው፣ ቅድስና ነው። ባልና ሚስትም በቅድስና እንዲኖሩ ተጠርተዋል። እግዚአብሔር ፈጣሪ ነው። ባልና ሚስት ፈጣሪ ናቸው ብዬ ባልደፍርም የብዛቱ የመባዛቱ ጉዳይ ብዙ ተባዙ ያለው ትንሽ ያንን ያንጸባርቃል። እግዚአብሔር የሰማይና የምድር ገዢ ነው፣ የህዋ ሁሉ ገዢ ነው። ባልና ሚስትም ብዙ ተባዙ ምድርንም ግዙያት ተብለዋል። በዚህ ነገር ከስላሴዎች ጋር ይመሳሰላል የባልና ሚስት ሪሌሽንሽፕ። ትብብር አለ በአብ በወልድ በመንፈስ ቅዱስ መሀል። ወልድ አብን ያከብራል፣ መንፈስ ቅዱስ ወልድን ያከብራል፣ አብን ያከብራል። ተጣልተው አያውቁ፣ ተካሰው አያውቁ። ፍጹም መግባባት፣ ፍጹም መተባበር፣ በደንብ አብሮ መኖር የስላሴ ባህሪ ነው፣ የመለኮት ባህሪ ነው። አንድነት አለ፣ መተሳሰብ አለ። ያን ደግሞ በባልና ሚስት መሀል ታገኙታላችሁ፣ መገኘትም አለበት። ስለዚህ ባልና ሚስት ማንን መምሰል አለባቸው ብለን ብንጠይቅ መልሱ ቀላል ነው። ስላሴን ነው መምሰል ያለባቸው፣ ትሪኒቲን ነው መምሰል ያለባቸው። ይህ በጣም አስደናቂ ነገር ነው ወገኖች፣ በጣም በጣም ክቡር የሆነ አስደናቂ። በመጀመሪያ ጊዜ ከጥቂት ዓመታት በፊት ይሄንን ወደ መረዳት ስደርስ ስለ ባልና ሚስት ስለ ትዳር ብዙ አጠና ነበር። በጣም አስደነቀኝ የባልና ሚስት በስላሴ አምሳያ መፈጠራቸው ይገርማል። ስለዚህ ጋብቻ ክቡር ነው። ጋብቻ በጣም 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 ክቡር ነው ወገኖቼ። ባለፈው ጊዜ ተናግሬያለሁ። እግዚአብሔር ማንነቱን ለእኛ ለመግለጽ ሲል ነው ጋብቻን የፈጠረው ብዬ ተናግሬ ነበር። እውነት ነው። ጋብቻን ስናይ የእግዚአብሔርን ማንነት እንድንረዳ ያስፈልጋል። ይህን እንደ መሰረት ልተውላችሁና ወደዚህ እንግዲህ ወደ ሚልኪያስ ላይ ስላለው ወደዛ እንመለሳለን። ምንድን ነው እስራኤል ያጠፉት? በትዳራቸው በጋብቻቸው ምን ተበላሸ? አንደኛ የእንግዳውን ባዳ የሆነውን አምላክ ልጅ ሚስት አድርጎ አግብቷል ይላል ምዕራፍ 2:11 ላይ። ይሄ ነው የእግዚአብሔር ኮምፕሌንት። እግዚአብሔር የወደደውን መቅደስ ይሁዳ አርክሷል፣ የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷል፣ ይሁዳ አታሏል። የእንግዳውና ስለ ጣዖት ነው የሚናገረው እዚህ ላይ። ከነአናውያን ስለነበራቸው አማልክት ነው፣ ከለዳውያን ስለነበራቸው አማልክት ነው። ለሰማይ ንግስት ይሰግዱ ነበር፣ ለሚልኮል፣ ለባኦል ስፍር ቁጥር ለሌላቸው አማልክት እነዛ አረማውያን ይሰግዱ ነበር፣ ያጥኑ ነበር፣ እጣን ያቀርቡ ነበር፣ መስዋዕት ያቀርቡ ነበር፣ ይጸልዩ ነበር። የእነዛን ሰዎች ልጅ አገባችሁ እናንተ ነው የሚለው። ባዳ የሆነውን አምላክ ልጅ ሚስት አድርጎ አግብቷልና እግዚአብሔር አይሆንም ያለውን አድርጓል። እግዚአብሔር ልክ አይመጣም ይቅርብ ያለውን እሱ ግን አደርገዋለሁ ማይከለክለኛል ብሎ ሄዶ አግብቷል። በጣም የሚደንቅ ነገር ነው። በጣም የሚደንቅ ነገር ነው። ሙሴ የከለከለውን ካህናት ሳይቀሩ ከአረማውያን ጋር እንደተጋቡ እናያለን። ዘጸአት 34 ላይ ኦሪት ዘጸአት ኤክሰደስ ምዕራፍ 34 ላይ ከቁጥር 12 ጀምረን ጥቂት ጥቅሶች እናነባለን። ዘጸአት 34 ከ12 እስከ 17 ዘጸአት 34 በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ አጸዶቻቸውንም ትቆርጣላችሁ። ስሙ ቀናተኛ የሆነ የእግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ። እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ፣ ከመስዋዕታቸውም እንዳትበላ። ሴት ልጆቻቸውንም ከወንድ ልጆች ጋር እንዳታጋባ። ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችን እንዳያስቱ ተጠንቀቅ። ቀልጠው የተሰሩትን የአማልክት ምስሎች ለአንተ አታድርግ ብሎ አስቀድሞ ኦሪት ዘጸአት ላይ አስጠንቅቋቸው ነበር። እንደገና ዘዳግም ምዕራፍ 7 ላይ ደግሞ ሄደን ከመጀመሪያው ጥቂት ጥቅሶች እናነባለን። ኦሪት ዘዳግም ምዕራፍ 7 የመጀመሪያዎቹን ጥቂት ጥቅሶች ስለዚህ ጉዳይ እንመለከታለን። እንደዚህ ይላል ቃሉ፣ አምላክ እግዚአብሔር ልትወርሳት ወደምትገባባት ምድር ባመጣ ጊዜ ከፊትህም ብዙ አሕዛብን ካንተ የበለጡትን የበረቱትንም ሰባቱን አሕዛብ ኬጢያዊውን፣ ጌርጌሳዊውንም፣ አሞራዊውንም፣ ከነአናዊውንም፣ ፈሪዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም ባወጣ ጊዜ አምላክ እግዚአብሔር በእጅ አሳልፎ በሰጣቸው በመታቸው ጊዜ ፈጽመ አጥፋቸው። ከእነርሱ ጋር ቃል ኪዳን አታድርግ፣ አትማራቸውም፣ ከእነርሱ ጋር አትጋባ። ሴት ልጅህን ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅህ አትውሰድ። እንዳይከተለኝ ሌሎችንም አማልክት እንዲያመልክ ልጅህን ያስታልና የእግዚአብሔርም ቁጣ ይነድባችኋል፣ ፈጥኖም ያጠፋችኋል። ነገር ግን እንዲህ አድርጉባቸው፣ መሰዊያቸውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ አጸዶቻቸውንም ቁረጡ፣ የተቀረጸውን ምስላቸውንም በእሳት አቃጥሉ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠህ። ከዚህ በልጥ ግልጽ ነገር ምን አለ? አንድ ሌላ ጥቅስ ስለዚሁ አነብላችሁ እና እንቀጥላለን። አንደኛ ነገሥት ምዕራፍ 11 ላይ ጥቂት ጥቅሶች እናነባለን። አንደኛ ነገሥት ምዕራፍ 11 ላይ ንጉሱ ሰሎሞን ከፈርዖን ልጅ ሌላ በሞአባውያንና በአሞናውያን በኤዶማውያንና በሲዶናውያን በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። የዳዊት ልጅ እግዚአብሔር የእስራኤል ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝር የሆኑ 700 ሚስቶች ወይ ሰሎሞን 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰሎሞን ልብ እንዲሁ አልነበረም። ሰሎሞንም የሲዶናውያንን አምላክ አስታሮትን፣ የአሞናውያንን ርኩሰት ሚልኮምን ተከተለ። ሰሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያ ጊዜም ሰሎሞን ለሞአብ ርኩሰት፣ ለካሞሽ ለአሞንም ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው እጣን ለሚያጥኑ መስዋዕትንም ለሚሰዉ ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። ይሄ ነው እንግዲህ የሚያመጣው። ያላቻ ጋብቻ ቆይ ብቻ ቆይ ብቻ ይላሉ አባቶች እንኳ ሲተርቱ። ይህንን ነው የሚያመጣው። እግዚአብሔር አታድርጉ ያለውን ሄዶ ማድረግ፣ ከማይሆን ሰው ጋር መጋባት ይሄንን ያመጣል። ስለዚህ ሚልኪያስ ላይ ይሄንን እግዚአብሔር ሲያማርር እናያለን። በእዝራና በነህምያ ጊዜም በዚህ ነገር እዝራ አዝነው ነበር፣ ነህምያ አዝነው ነበር። እዝራ ምዕራፍ 9 ነህምያ ምዕራፍ 10 ምዕራፍ 13 ላይ ይህን ታነባላችሁ። ከባዕዳን ጋር ተጋብተው እንዲያውም ነህምያ ፍቱና አባሯቸው ብሎ ሴቶቹን እንዲፈቷቸው ሁሉ ድረስ አድርጓል። ነህምያ 13:25 ላይ ብታነቡ ይህን ታገኙታላችሁ። ሴቶቹን እንዲፈቱ እንዳደረገ እንግዲህ አንዱ ምክንያት ምንድን ነው ብትሉ፣ ይሄ የእስራኤልን ደም የመጠበቅ ጉዳይ አይደለም። ምክንያቱም እነ ሩት ገብተዋል እኮ እዛ ውስጥ፣ እነ ቤርሳቤ ገብተዋል እዛ ውስጥ፣ አሞናውያን ገብተዋል፣ ሌሎች ሰዎች ገብተዋል። ክርስቶስ ዘር ግንድ ውስጥ ምንድን ነው እግዚአብሔርን ያናደረው ብትሉ፣ ቅድስና ነው። ቅድስና የለም፣ ጣዖት ማምለክ ድረስ ደርሳችኋል። የደም ንጽህና ሳይሆን ጉዳዩ የቅድስና ጉዳይ ነው። በተቀደሰ መሳሪያ አልከብርም፣ በተቀደሰ በቆሸሸ መሳሪያ አልጠቀምም። ስለዚህ ብሎ እግዚአብሔር ይቆጣል። ይሁዳ አርክሷል፣ በእስራኤልና በኢየሩሳሌም ርኩሰት ተሰርቷል ነው። እግዚአብሔር ለመረጠው ያዘጋጀው ቅድስና መበከሉ ነው እግዚአብሔርን ያሳዘነው እንጂ እግዚአብሔር ሬሲስት አይደለም ለማለት ነው። እግዚአብሔር ዘረኛ አይደለም። እግዚአብሔር ለአይሁድም ሞቷል፣ ለአረማውያንም፣ ለአሕዛብም፣ ለእኛ ሞቷል። ትልቁ የእግዚአብሔር ቅሬታ የቅድስና ጉዳይ ነው። ይህ ነገር ከመኝታ ቤት ወደ ቤተ መቅደስ ገባ። ሴቶቹ ወደ አማልክቶቻቸው፣ ወንዶቹን ወሰዷቸው። የሰሎሞንን ታሪክ ሰምተናል ዛሬ ማታ እና ያንን ስንት ነገር ያደረገለትን ቤተ መቅደሱን እንኳን እንዲሰራ የፈቀደለትን ሰው ያ ሰው ዞሮ ከነዚህ ባዕዳን ሴቶች ጋር ተጋብቶ ያን ሁሉ አጸድና መሰዊያ በተራራ ላይ መስራቱ ያህዌን ማስናቁ በጣም 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 እግዚአብሔርን አሳዝኖታል። ይህ ህገወጥ ጋብቻ ብዙ ጠንቅ አስከትሏል። አሁን ደግሞ ቀጥሎ እነዚህ እንመለከታለን። አንዳንድ ጠንቆች፣ ችግሮች ከዚህ ከህገወጥ ጋብቻ ከእግዚአብሔር ህግ ውጭ የሆኑ ጋብቻዎች ከአሕዛብ ጋር መጋባታቸው ሳንስ ይህን ለማድረግ የቀድሞ ሚስቶቻቸውን እየፈቱ ነበር። ይህን ያደረጉት የቀድሞ ሚስቶቻቸውን እየፈቱ የሚገርም እኮ ነገር ነው። ቀድሞ ሚስቶቻቸውን እየፈቱ ነው እነዚህን የባዕዳን ጣዖታት ልጆች ያገቡት። እግዚአብሔር ራሱ ምስክርነት የሆነውን ኪዳን ቃል ኪዳን በእግዚአብሔርና በጉባኤ ፊት ያደረጉትን ቃል ኪዳን እየጣሱ ያንን እየተራመዱ ነው። ሄደው የልጁን እናት አባሮ ችኛዋን አዲሷን ጉብል ያገባል። ከበስተኋላ ያለውን መርዝ ግን አያውቅም። ስለዚህ ነው ሚልክያስ 2:14 ላይ ጓደኛህና የቃል ኪዳን ሚስት አታለልካት ይላል። በምሳሌ 2:17 ላይ ሶሎሞን ራሱ የተናገረው ነገር አለ። ምሳሌ ምዕራፍ 2:17 ሲዛይደን ይህን ደግሞ ጥቅስ እንመልከተው። አስደናቂ ጥቅስ ነው። የሚገርመው ሰሎሞን ነው ይህንን የጻፈው ራሱ። እንግዲህ ከዛ ሁሉ ልምምድ በኋላ ሳይሆን አይቀርም፣ ካረጀ በኋላ ሰው ሲያረጅ ወደ ልቡ ይመለሳል አይደለም። ያኔ ልብ በገዛበት ዘመን መሆን አለበት ይህን የጻፈው እና በ2:17 ላይ ከ16 ጀምሬ ላንብቦ። ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላይቱ ሴት የሕፃንነት ወዳጇን የምትተው የአምላኳንም ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው፣ አካሄዷም ወደ ሙታን ጥላ፣ ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትንም ጎዳና አያገኙም። አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃንንም ጎዳና እንድትጠብቅ፣ ቅኖች በምድር ላይ ይቀመጣሉና ፍጹማንም በእርሷ ይኖራሉና፣ ኃጢአን ግን ከምድር ይጠፋሉ፣ አመፀኞችም ከእርሷ ይነጠቃሉ ብሎ ሰሎሞን ስለ ጋለሞታይቱ ሴት ድርጊት ይጽፋል። ጠንቁ ይሄ ነው፣ የጋብቻ ጠንቅ። በተለይ ከእግዚአብሔር ጋር በምናደርገው ቃል ኪዳን አደርጋለሁ ብሎ አለማድረግ ከባድ ነው፣ ከባድ ስህተት ነው። መጀመሪያውኑ አደርጋለሁ አለ ማለት ይሻል ነበር። ህገወጥ ፍቺ ግፍና በደል ነው። ይህም በገዛ ባልንጀራ ላይ የሚፈጸም ቃል ኪዳን በሚመለከት ነገር ባልና ሚስት ሊተማመኑ ይገባል። ያ እምነት ግን ሲጓደል ትልቅ ማታለል፣ ትልቅ ማጭበርበር ይፈጸማል፣ ግፍ ይፈጸማል። የጋብቻ ቃል ኪዳን ማፍረስ እምነት ማጉደል ነው። በእግዚአብሔርና በባልንጀራም ላይ በደል መፈጸም ነው። ጉዳዩን በደል ከሚያደርጉት ነገሮች አንዱ ጓደኛችሁ ሰላም ነኝ ብሎ በገርነት አብሮ ሲኖር እርሱን መጉዳቱ ነው። ሁሉም ነገር ሰላም ነው ብሎ ምንም ነገር ሳያውቅ በጸጥታ አብሮ ሲኖር በጎን ነገሮች ሲሰሩ ያንን ሰው በጣም ይጎዳዋል። ከዚያም ሰው በላይ ደግሞ እግዚአብሔር በጣም ያዝናል፣ በጣም ይጎዳል። የእግዚአብሔርን ቃል የሚጥስ ፍቺ ክፉ ነው፣ ክፉ አሰራር ነው። በራስ ወዳድነት ብቻ ላይ የተመሰረተ ነው። ይህም በጣም ጎጂ ድርጊት ነው።
ይሰማ ፓስተር ማይኩል ለቀህዋ ዲስኮኔክት ሆኗ። ፓስተር ፓስተርዬ ይሰማሃል? ይሰማሃል? አንድ ቁጥር ጻፍልኝ፣ እኔም ይሰማኛል።